በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የተከበራችሁ የተወደዳችሁ የክርስቶስ ቤተሰቦች ምእመናን፣ በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ የተሰየማችሁ የእግዚአብሔር ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ኃያሉ ልዑል እግዚአብሔር ቸሩ አምላካችን ቅድመ ዓለም የነበረ በማእከለ ዘመን ያለ በዚህ ጊዜ ተገኘ የማይሉት ቀዳማዊ ከዚህ እስከዚህ ዘመን ድረስ ኖሮ ያልፋል የማይሉት ዳህራዊ በኃይሉ ድካም በዘመኑ ማርጀት በባህሪው ሞት በመንግስቱ ህልፈት ሽረት የሌለበት ቸሩ አምላካችን ክብር ምስጋና ለእርሱ ይሁን። በአሁኑ ሰዓት የእግዚአብሔርን ቃል ለተወሰነ ደቂቃ ያክል እንነጋገራለን። የምንነጋገርበት የትምህርታችን ርዕስ የሚሆነው ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 12 ከቁጥር አንድ ላይ ያለውን ቃል የሚመለከት ነው። እርሱም ለአይምሮ የሚመች አገልግሎት ይሆናል ማለት ነው። የምስጢር ባለቤት የእውቀት ባለቤት ኃያሉ ልዑል እግዚአብሔር ለአባቶቻችን ለአበው በተስፋ ለነቢያት በትንቢት ለሐዋርያት በስብከት ለሊቃውንት በምስጢር እውቀቱን ጥበቡን የገለጸ ኃያሉ አምላካችን እንዲገልጽልን ቅዱስ ፈቃዱ ይሁንልን። ሐዋርያው ቅዱስ ጳውሎስ ይህንን ቃል ለሮሜ ሰዎች የጻፈበት ዋነኛው ምክንያት በመካከላቸው መቀናናት ተነስቶ ስለነበረ አንዱ በአንዱ ላይ እየተቀናኑ እኔ በልጣለሁ በሚል የተፈጠረ ችግር ስለነበረ ሐዋርያው እንዲህ በማለት ይህን ቅዱስ ቃል ያስተላልፍላችኋል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ በማለት ይህንን ሕያውና ዘላለማዊ የሆነ ቃል ምን አይነት አገልግሎት ማገልገል እንደሚገባቸው ይህን ቅዱስ ቃል አስተላልፎላቸዋል። እንግዲህ አገልግሎትን ስንመለከት ዘርፈ ብዙ ነው። ግን ለአሁኑ ለዚህ ለአጭር ጊዜያችን ቀለል አድርገን የምንመለከተው ይሆናል። አገልግሎት የተጀመረው መቼ ነው ብለን ስንመለከት አገልግሎት በሁሉም ዘንድ በተለይም በመላእክት ዘንድ ተጀምሯል። ሰማይም ምድርም ቀንም ሌሊትም እንደዚሁም መጸው፣ በጋ፣ ጸደይ፣ ክረምት አራት ወቅቶች በመባል የሚታወቁት እነዚህ ሁሉ አገልግሎት ይሰጣሉ። እንደዚሁም ደግሞ ስጋዊ ደማዊ የሆነ ፍጥረት ሁሉ ለአገልግሎት ነውና የተፈጠሩት ሲያገለግሉ ይኖራሉ። ላያገለግል የተፈጠረ ፍጥረት ምንም የለም። ይሁን እንጂ በአገልግሎታቸው ዋጋ ያላቸው ግን ሰውና መላእክት ናቸው። ስሙን ቀድሰው ክብሩን ወርሰው ይኖራሉና አገልግሎት ከዚህ ተነስቶ ከዚህ ያቆማል ተብሎ የሚደመደም አይደለም። በሚከተሉት ላይ ቢያተኩር ግን እጅግ ውጤታማ ይሆናል። አዎ፣ በመጀመሪያ አገልግሎት ከምን ይነሳ ብለን ስንጀምር፣ ከሰዎች ስንነሳ አገልግሎት ከራስ ይጀምራል። ሐዋርያው ቅዱስ ጳውሎስ እንደተናገረው ራስን ለእግዚአብሔር መስዋዕት አድርጎ ማቅረብ እግዚአብሔርንም ሰውንም የሚያስደስት አገልግሎት ማገልገል። ሰው ራሱን ለእግዚአብሔር ከሰጠ አገልግሎቱን ለማገልገል የተቃና ምቹ የሆነ መስመር ያጋጥመዋል። እግዚአብሔርን ደስ የሚያሰኝ አገልግሎት ብለን ስንል ብዙ አባቶቻችን ራሳቸውንም ለእግዚአብሔር ሰጥተው እግዚአብሔርንም አስደስተው ቅን አገልግሎት አቅርበው አበርክተው ዋጋ አግኝተው አልፈዋል። በቃል ኪዳናቸው በተሰጣቸው ቃል ኪዳን ሰውን ሁሉ ሲያገለግሉት የሚኖሩ ቅዱሳን አባቶቻችን ምእመናን ስማቸውን ጠርተው ዝክራቸውን ዘክረው በዓላቸውን አክብረው ዋጋ አግኝተውባቸው የሚኖሩ አባቶች ብዙዎች ናቸው። ከነዚህም ውስጥ ብንወስድ አባታችን አብርሃም እግዚአብሔርን ደስ ያሰኘ አገልግሎት ነበረው። ምክንያቱም በመጀመሪያ ህይወቱን ለእግዚአብሔር ሰጥቷልና እግዚአብሔርን ለማገልገል አብርሃም አብርሃም ከዘመዶች ከወገኖች ተለይተ እኔ ወደማሳይህ ምድር ውጣ ብሎ እግዚአብሔር ሲያዘው እግዚአብሔር ወደ አመለከተው ስፍራ እግዚአብሔር ወደ አዘዘው ቦታ ያለምንም ውጣ ውረድ ያለምንም ማመንታት እግዚአብሔርን ተከትሎ የሄደ ነው። ምክንያቱም በጉዞው ላይ ወደማላውቀው ቦታ ሲሄድ ክፉ ነገር ቢያጋጥመኝ ችግር ቢያጋጥመኝ ብሎ እግዚአብሔርን ሙግት አልገጠመም። ጥሪያችን ከእግዚአብሔር ከሆነ ምንም አይነት ሙግት ማቅረብ ዋጋ አቢስ ከመሆን በስተቀር ዋጋ ሊያሰጥ አይችልምና ይህ ቅዱስ አባት የእግዚአብሔርን ትእዛዝ ተቀብሎ ጉዞውን በጀመረበት ጊዜ እግዚአብሔርን በአገልግሎቱ ሲያስደስት ሰዎቹን ደግሞ ባገኘው በወጣበት በወረደበት ጉልበቱ በደከመበት ወዙ በተንጠፈጠፈበት ሀብቱ ንብረቱ ያለፈውን ያገደመውን በመቀበል የተራበውን በማብላት የተጠማውን በመጠጣት ሰዎችን ያስደስታቸው ነበረ። እግዚአብሔር አምላክ ደግሞ የደከሙ ሰዎች የተጎዱ ሰዎች ሲረዱ እግዚአብሔር በእጅጉ ይደሰታል። እሱ ሩሩህ ነውና ለሰዎች ርኅራኄ እንድናደርግ ይፈልጋል። ከዚህ አንጻር የተነሳ አብርሃም እግዚአብሔርን አስደስቶታል፣ ሰዎችንም አስደስቷል። እንደገናም ራሱም በሚያደርገው መልካም ተግባር ተደስቷል። ሰው ብዙ ጊዜ መልካም ስራን ሲሰራ ለሰዎች በጎ ነገር ሲያደርግ ካደረገላቸው ሰዎች ቅድሚያ ራሱ ሰውየው አድራጊው በመጀመሪያ ይደሰታልና ነው። እንደዚሁም ቅዱስ ዮሴፍን ብንመለከት ከ12ቱ ያዕቆብ ነገዶች አንዱ የሆነው የቅዱስ ያዕቆብ ልጅ ዮሴፍ ምንም ወንድሞቹ ክፉ ቢፈጽሙበት እሱ ግን ለወንድሞቹም ለዘመዶቹ ለወገኖቹ እንደ እግዚአብሔር ፈቃድ መልካም አድርጎላቸዋል። ክፉ እንዳደረጉብኝ ክፉ ላድርግባቸው፣ መጥፎ እንደሰሩብኝ መጥፎ ልስራባቸው ሳይል መልካም ነገር አድርጎላቸዋል። መልካም በማድረጉም እሱ አስቀድሞ የደስታው ተቋዳሽ በመሆን ዛሬ በእግዚአብሔርም ዘንድ በሰውም ዘንድ ሲመሰገንና ለሰዎች ህይወት ለመልካም ስራ ሁሉ ሞዴል በመሆን ተጠቃሽ ሆኖ ይኖራል። እናም እንግዲህ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ሲባል መስዋዕት ለማቅረብ ብዙ ውጣ ውረድ እንደሚያጋጥም ሁሉ መልካም ስራ የሚሰራ ሰው ሁሉ የህይወት መስዋዕትነት ሁሉ ይጠየቅበታል። በምቾት በመቀማጠል በተለያየ መልካም ጊዜ ብቻ የሚሰራ ሳይሆን በመከራም ጊዜ በጭንቀትም ጊዜ መልካም ስራ ወይም አገልግሎት አይቋረጥምና እስከ የህይወት መስዋዕትነት ድረስ ይጠይቃል ማለት ነው። እና እንግዲህ ከራስ ይጀምራል ብለናል። ሌላው ደግሞ ድርሻን በማወቅ አገልግሎት ይፈጸማል። ድርሻን ባለማወቅ የሚያገለግሉ ሰዎች ግን እንደ ዳታን፣ እንደ አቤሮን፣ እንደ ንጉሱ ኦዚያን፣ እንደ ሳኦል ይጎዳሉ። ከጉዳት ለመዳን ራስን የራስን አቅም የራስን ደረጃ አውቆ እግዚአብሔር በምን ድርሻ ላይ ነው የመደበኝ ብሎ ማገልገል ይገባል። ትንቢት የመናገር የማገልገል የማስተማር የማመስገን የማስተዳደር የማስተዋል የመስጠት የመመጽወት እንዲህ የመሳሰሉ ጸጋዎች አሉ። አንዱ ለአንዱ ላይሰጠው ይችላል። አንዱ ያገኘውን አንዱ ላያገኘው ይችላል። ነገር ግን አንዱ ያላገኘውን አንዱ መቅናት ሳይሆን እግዚአብሔር ለሱ የሰጠው ጸጋ በማድነቅ ሊጠቀምበት ይገባል እንጂ ሊጣላበትና ሊመቀኛኝበት አይገባም። በድርሻ ላይ ያልተመሰረተ አገልግሎት አደጋ ላይ ይጥላል። እንግዲህ ይሄንን በመወቅ ድርሻን አውቆ ማገልገል ይገባል። ከሁሉም በላይ ፍቅርን ማስቀደም። ሐዋርያው ቅዱስ ጴጥሮስ ከሁሉ አስቀድሞ በፍጹም ልቡናችሁ እርስ በርሳችሁ ተዋደዱ፣ ፍቅር ኃጢያትን ሁሉ ያጠፋልና ብሏል። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 8 ላይ ያለ ቃል ነው። ምክንያቱም ፍቅር ካለ አገልግሎት አይከብድም። ሰው በመጀመሪያ አምላኩን ከወደደ አምላኩን ካፈቀረ ለሚያገለግለው አገልግሎት ሁሉ ገደል ግባ ቢሉት፣ ባህር ጥለቅ ቢሉት፣ በሰይፍ ተቆረጥ ቢሉት ይቀበለዋል። ለዚህም ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየይ ማን ነው? መከራ፣ መራብ፣ መራቆት፣ መጠማት፣ በእሳት መቃጠል፣ በሰይፍ መቆረጥ፣ ይህንን የመሳሰለው ሁሉ ከጌታዬ ፍቅር አይለየኝም ብሏልና አገልግሎት ለማገልገል በቅድሚያ ፍቅር ወሳኝ ይሆናል ማለት ነው። ሰው ፍቅር ካለው ሰውን ይረዳዋል፣ ያገለግለዋል እንጂ አይጎዳውምና በእግዚአብሔርም ዘንድ በሰውም ዘንድ ቅድሚያ ፍቅር አስፈላጊ ነው። ሌላው ትህትና ያስፈልጋል። ትህትና ማለት ራስን ዝቅ ማድረግ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ምድር መጥቶ የሰዎችን ልጆች ለማዳን በምድር ላይ በተመላለሰበት ጊዜ ለደቀ መዛሙርቱ ያላቸው ቃል ይህንኑ ነው። የሰው ልጅ ሊያገለግል መጣ እንጂ ሊያገለግሉት አልመጣም በማለት ራስን ዝቅ አድርጎ ማገልገል ትልቁ የክርስትና ውጤት መሆኑን ይናገራል። በአገልግሎት ላይ እንግዲህ ትህትና ያስፈልጋል። ትህትና የሌለው አገልግሎት ጉዳት ላይ ይጥላል ማለት ነው። ሌላው በጊዜውም አለ ጊዜውም ሲመችም ሳይመችም አገልግሎትን አለማቋረጥ። ብዙዎቻችን አዎ የዚህ ችግር ሊኖርብን ይችላል። በተለይ አገራችንን ለቀን የምንገኝ ሰዎች ለማስቀደስም ለመጸለይም ለመጾምም ለመመጾትም የማያመቸን ጊዜ ያጋጥማልና እኔ ምን ላድርግ አልተመቸኝም ብለን ልንተወው አይገባም። እስራኤላውያን ፋርስ ባቢሎን ወርደው ሳለ አዎ እግዚአብሔርን ያስቡት ነበረ፣ ሃይማኖታቸውን ይገልጹ ነበረ። እነ አናንያ፣ እነ አዛርያ፣ እነ ሚሳኤል አዎ ምንም ለስጋቸው የሚመችበት ሰዓት ባያጋጥማቸውም ነገር ግን ይጾሙ ነበረ፣ ይጸልዩ ነበረ፣ ከአህዛብ ምግብ ተጠብቀው ይኖሩ ነበር ማለት ነው። እና እንግዲህ በጊዜውም አለ ጊዜውም ማለት ሲመችም ሳይመችም እግዚአብሔርን ማገልገል ይገባል ማለት ነው። ሌላው ታማኝነት ነው። ታማኝነት የጎደለው አገልግሎት በጅምርና በመነሻ ብቻ ይቀራል። ለምሳሌ ያክል ብንመለከት ቃየል በመስዋዕት አገልግሎት ለእግዚአብሔር ተሰልፏል። ነገር ግን መስዋዕቱ በጅምር ቀርቶ ሳያርግለት ቀርቷል። ኤሳውም አዎ ብኩርና ተሰጥቶት ነበረ። ብኩርና ማለት እልቅና ነው። የመጀመሪያ ልጅ ሆኖ ኃላፊነት የተሰጠው ነበረ። ይሄ ደግሞ ብኩርና የሚገኘው ከእግዚአብሔር ዘንድ እንጂ ከሰው ስላልሆነ ይህንን ብኩርናውን ጠብቆ ለዋጋ አልበቃበትም። ይሁዳም በሐዋርያነት አገልግሎት ተመርጦ ነበረ። ነገር ግን አገልግሎቱ በጅምር ነው የቀረው። ዴማስም በደቀ መዛሙርትነት ሐዋርያው ቅዱስ ጳውሎስን ተከትሎ ያገለግል የነበረ ነው። ዓለም ግን አታሎት በመቅረቱ አዎ ጅምር ሆኖበታል። የጀመሩት ከፍጻሜ ሳይደርስ በመቅረቱ ዋጋ ቢስ አድርጓቸው ቀርቷል። ሐዋርያው እንዲህ ይላል። ሐዋርያው ቅዱስ ዮሐንስ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። ስለዚህ ሰው የሰራውን ከፍጻሜ አድርሶ ዋጋ ተቀብሎ ተደስቶ መኖር ይገባዋል እንጂ ዋጋ ቢስ ሆኖ መቅረት የለበትም። ሌላው የምንመለከተው አገልግሎት ወላጆች ለልጆች የሚሰጡት አገልግሎት አለ። ወላጆች ለልጆቻቸው የማይከፍሉት መስዋዕትነት የለም። በተለይ አስተምሮ ለወግ ለማይረክ ለማብቃት አቅም የፈቀደውን ሁሉ ማድረግ የተለመደ ነው። በጎ ልምድም ስርዓትም ነው። ነገር ግን ልጆች በአይምሮና በአካል ብቻ ማደግ አገልግሎቱን ሙሉ አያደርገውም። በአካል በአይምሮ እድገት ላይ መንፈሳዊ እድገት ሲኖር አገልግሎቱን ሙሉ ያደርገዋል። ኤፌሶን ምዕራፍ 6 ቁጥር 4 ላይ ይህንን መመልከት ፍጹም ሊያደርገው ይችላል። ሌላው ልጆች ለወላጆቻቸው በቅንነት የታዘዙ ያገለገሉ፣ ሲጠሯቸው አቤት፣ ሲልኳቸው ወደየት ብለው ያገለገሉ በረከተ ስጋ በረከተ ነፍስ አግኝተዋል። ከነዚህም ውስጥ ብንመለከት ይስሐቅ ለአብርሃም፣ ዮሴፍ ለያዕቆብ፣ ሌሎችም እነሱን የመሳሰሉ ታማኝ ልጆች፣ ቅን ልጆች ለወላጆቻቸው ታዘው መልካም ነገርን አግኝተዋል። መምህር ለተማሪው፣ ተማሪው ለመምህር፣ ካህኑ ለምእመኑ፣ ምእመኑ ለካህኑ፣ ባለጸጋው ለድሃው፣ ድሃው ለባለጸጋው፣ ባለስልጣኑ ለህዝቡ፣ ህዝቡ ለባለስልጣኑ የሚሰጡት ክብር አገልግሎት ያለማቋረጥ በመተሳሰብ መቀጠል ይኖርበታል። ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ ይላል። በአገልግሎታችን ውጤታማ ሆነን መገኘት ይገባል። አገልግሎትን ዋጋ ቢስ አድርገው ከሚያስቀሩት የአገልግሎት መሰናክሎች ራስ ወዳድነት፣ ቸልተኝነት፣ ችኩልነት፣ እነዚህ አገልግሎትን በጅምሩ ያለ ዋጋ ባዶውን ያስቀሩታል። የእግዚአብሔር ሰዎች ሲያገለግሉ፣ ለምሳሌ ያክል የሚበሉ ሰዎች ቢሆኑ ስለ እግዚአብሔር ፍቅር ሲሉ የሚመገቡትን ይተዋሉ። ኃይል ያላቸው ሲሆኑ በኃይላቸው መጠቀም ሲችሉ፣ ነገር ግን በኃይል አይጠቀሙም። እውቀት ያላቸው ዝነኞች ሲሆኑ፣ ነገር ግን በእውቀታቸው ዝነኛ ነን ብለው አይኮሩም። ይህን የመሳሰለው አገልግሎት እግዚአብሔርን ያስደስተዋል። ብዙ ጊዜ በዘመናችን ያለው አገልግሎት እልከኝነት የተሞላና የተላበሰ ይሆንና ህዝቡን ወደ እግዚአብሔር ከማቅረብ ይልቅስ ከእግዚአብሔር በማራቅ በውስጣችን ጥልን ክርክርን እየፈጠረ ሰውና ሰውን እግዚአብሔርና ሰውን እየለያየ የሚገኝ ሆኖ ይታያል። ይሄ እንግዲህ ራስ ወዳድነት ሲጨመርበትና ሲታይበት ይስተዋላል። በዚህ አይነት ራስ ወዳድነትን አስወግዶ ክርስቲያን ራሱን ክዶ የሚኖር ነው። መስቀሉን ተሸክሞ በቃ የስጋን ጥቅም የስጋን ፍላጎትን አቸንፎ የመኖር ሁኔታ ይጠበቅበታል። ብዙ ጊዜ በሃይማኖት ቦታዎች ላይ የራስን የስጋዊ ህይወትን ማንጸባረቅ፣ ዘረኝነትን፣ ወገንኝነትን፣ ገንዘብን ማሳደድ፣ ይህንን የመሳሰሉ ነገሮች ሁሉ በዛ ተንተርሰው ይገቡና ተገልጋዩም ሆነ ለአገልጋዩም እሾህና እንቅፋት ጉድጓድ እየሆኑ ክርስትናውን ያለ ፍሬ እንዲሁ ገለባ አድርገውት ይቀራሉ ማለት ነው። ቸልተኝነት ደግሞ አንዳንዱ እኔ ሄጄ ነበረ መጥቼ ነበረ፣ ነገር ግን ሚጥመኝ ነገር አላገኘውም እቤቴስ ብቀመጥ ብሎ ክርስትናን የሚያክል ነገር የእግዚአብሔር መንግስት ተወርሶ የሚኖርበትን ዘላለማዊ ህይወትን ያክል ነገር በቸልተኝነት እንዲሁ በከንቱ ያልፈዋል። ችኩልነት ደግሞ ቀስ ብሎ ረጋ ብሎ አለመመልከት፣ በሰከነ ህይወት በሰከነ አይምሮ ተመልክቶ አለመጓዝ፣ በቅልብልብነት ብዙ ነገር ይቀራልና ይህንንም በጥንቃቄ ማስተዋል ያስፈልጋል። ስለዚህ አገልግሎታችን በጅምሩ ያለ ዋጋ ባዶውን እንዳይቀር እግዚአብሔርና ሰውን ሊያስደስት የሚችል አገልግሎት ሊኖረን ይገባል። በአገልግሎታችን ውጤታማ ሆነን የመንግስት ወራሾች እንድንሆን እርሱ በቸርነቱ ይርዳን። አሜን።